langurin el lago guara. ጤና ይስጥልኝ አድማጮቻችን፣ የእሁድ ምሽት የጋቢና ቢ የሚያዝያ 30/2014 ዓ.ም መሰናዶ ከአሜሪካ ድምጽ ጀመረ። መሰናዶን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ አብረናችሁ እንቆያለን። ዛሬም እንደተለመደው ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸውን ነው መራርጠን ያዝንላችሁ። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በዚህ ሳምንት ከተደመጡና ለምሽቱ ቀዳሚ ካደረግነው ዘገባ መካከል የመጀመሪያው አዲስ መተግበሪያን ያስተዋውቀናል። ቱባ መጽሐፍት ወጣቶችን የንባብ ባህል ለማሳደግ ያለመ አዲስ መተግበሪያ ነው። በእጅ ስልክ ላይ የሚጫነው ይሄ መተግበሪያ መጽሐፍት በድምጽ ሲተረኩ ያስደምጣል፣ አዳዲስ መጽሐፍትንም በዲጂታል ቅጂ ያቀርባል። ስለ አገልግሎቱ የበለጠ ለማወቅ የቱባ መጽሐፍት ፈጣሪ የሆነው የስበት ቴክኖሎጂስ አጋር መስራች ለይኩኒልማን ሀብታሙ ስዩም በዚህ ሳምንት አነጋግሮት ነበር። ዘገባው ይቀጥላል።
እመጓቆላ ሆይ አንቺ ተባረክሽ ምስጢራዊ ምድር። ሶሪያው አባድሪል ቅዱሱን ቅርስና ቃል ኪዳን በሆዷ ይዛለሽ ብሎ ይተቀኛለሽ።
አንቺ አፕሊኬሽን ያው ከሁለት አመት ተኩል በላይ የፈጀነበት ፕሮጀክት ነበረ። አሁን ላይ ከአንድ ወር አካባቢ በፊት ለገበያው ለነዋል። ተቀዳሚ አላማው ምንድነው? ደራሲያን በይበልጥ ተጠቃሚ ለማድረግ ማለት ነው። የተሻለ ሮያልቲ ክፍያ እንዲያገኙ፣ ከሱም ተጨማሪ ደግሞ በህትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶችና የትራንስፓረንሲ ኢሹዎችን ለመቅረፍ፣ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሐፍቶቹን ማግኘት እንዲችል፣ ክፍለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔትና ስማርትፎን ያለው ሰው መጽሐፍትን በኢቡክ እና ትረካ ወይም በኦዲዮ ቡክ ሌላው ዓለም ላይ እንዳለው እኛም ሀገር የእኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው።
በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምፅ የተተረኩት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡትስ ምን ያክል ናቸው?
ወደ 50 የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። በኦዲዮ ቡክ ደረጃ ወደ 10 የሚጠጉ ይመስለኛል ካልተሳሳቱ፣ ኤግዛክት ቁጥሩን አላውቀውም። ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም፣ ግን 50 አካባቢ የሚሆኑ መጽሐፍት እንዳሉ አውቃለሁ። ያው ከወጣት እስከ አንጋፋ ደራሲያንን አካተን እነ ዶክተር አለማየሁ ዋሴ እመጓ ገብቷል። የዶክተር እንዳለጌታ ከበደ ኬርሻዶ የመኝታ ቤት ሚስጥሮች አሉ። ሌሎችም አፕሎድ ያልተደረጉ ፕሮዳክሽን ላይ ያሉ ይገኛሉ። የህይወት ምሻው አርቾ ፍቅፋቂ እና ማታ ማታ ይገኛሉ። የወጣትም ከወጣቶቹ ደግሞ እንደና ኤልያስ ሽታሁን የግጥም መድብል ርዕስ የለውም የሚለው በራሱ ድምፅ ተቀርቆ እሱም ይገኛል የእኛ ፕላትፎርም። ሌሎችም አሉ። ያው እንግዲህ ያስታወስኳቸው እነዚህ ነው።
በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማንም ያሳተመ ሰው ወይንም በድምፅ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል?
ለጊዜው እኛንን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣን የእኛንም የኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ። ከዚህ በፊት በህትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከእነሱ ጋር። ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችን በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮቹም በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከቨር እናደርግና እነሱንም መጽሐፎቹን በዛ መልኩ እናወጣለን ማለት ነው። ይሄው እንደዛ ነው ያለው።
ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ፣ ወጣቶች ወደ ንባብ ወደ መጽሐፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ?
በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያው እኛ ወደ ገበያው ከመግባታችን በፊት ማርኬት ሪሰርች ስናደርግ ነበረ። ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘው እና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት ቢሆን ያለ እርምጃዎች ከፍ እናደርጋለን እናሻሽላለን ብለን ነው እየሰራን ያለ ነው።
እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ማለት ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላችሁ የምታስቡት ተግዳሮት ምንድን ነው? በምንስ መንገድ ልትፈቱ ታስባችኋል?
ያው አንድ ተግዳሮት ሆኖብን የነበረው ያው የደራሲዎች እንዴት ነው ይህ ሲስተም የሚሰራው የሚለውን እሱን ማሳየት ማስረዳቱ እኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሞን ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸውም አንጋፋዎቹም ደራሲዎች ወጣቶቹም ሀሳቡን ወደት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት አንድ ያስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸግረኝ ሀገር ኢቭን ከሳይን አፕ ጀምሮ በቀላሉ ሳይን አፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት አይችሉ አንዳንድ ዩዘሮች እያጋጠሙን ነው። አሁን ላይ እሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸውን መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ወዲያው ለመስጠት እየሞከረን ነው።
የመጪ ዘመን ህልማችሁ ወይንም ግባችሁ ምንድን ነው?
በጣም ጥሩ። ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም ዓለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለእነሱ ያው በተቻለን በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራ እንገኛለን። ደራሲዎችም እኛን ኮንታክት ቢያደርጉን ሶሻል ሚዲያዎች ላይ ፕሬዘንት ነን። ቱባ ቡክስ በሚል ኢንስታግራም ላይ ያለን፣ ፌስቡክ ላይ፣ ትዊተር ላይ እንገኛለን። ቲክቶክም የሚጠቀም ሰው ካለ ሶሻል ሚዲያዎቻችን ላይ አክቲቭ ነን። ካልሆነም ኢሜል አድራሻችን contact@tuba.et ላይ ኢሜል ቢያደርጉልን እኛ አግኝተናቸው እንዴት ነው መስራት ያለብን አብረን የሚለውን ከእነሱ ጋር ተነጋግረን ላይብራሪያችንን ወደ ማስፋቱ ወደ እሱ እንሄዳለን። ያው እንግዲህ በተቻለን ጥሩ አይነት እንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችውን ስቴሪዮታይፕ አጥፍተን ጥሩ ነገር ጥራቱን የጠበቀ ነገር ዓለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መጥተናል። እሱን ደግሞ ለተደራሲው በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው።
እጅግ በጣም አመሰግናለሁ ላይኩን። ቱባ ስለተሰኘው መጽሐፍት በድምፅ እየተተረኩ ስለሚቀርቡበት እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን።
እናመሰግናለን። በጣም መልካም ጊዜ።
በዚህ ሳምንት ከተደመጡ ጥንቅሮች መካከል ተከታዩ ደግሞ መልኪ ትግራይ የተሰኘውና በመቀሌ ከተማ የተካሄደው የፋሽን ትርኢት ነው። በሰሜን ኢትዮጵያ ጦርነት ወቅት በትግራይ ሴቶች ላይ ደረሱ የተባሉ የተለያዩ ጥቃቶችን ያሳያል የተባለ የኪነ ጥበብ ትርኢት በቅርቡ በትግራይ ክልል መቀሌ ከተማ ውስጥ ቀርቦ ነበር። መልኪ ትግራይ ወይም የትግራይ መልኮች በሚል የቀረበው ትርኢት አዘጋጆችና ተሳታፊዎችን ያነጋገረው የመቀሌው ዘጋቢያችን ሙልጌታ አጽብሃ እንደሚከተለው ያቀርበዋል።
14 ወጣት ሴት ሞዴሎች የተሳተፉበት በትግራይ ጦርነት ከተጀመረ ወዲህ ተፈጽሟል ስለሚባሉ በደሎች በአሁን ጊዜም አሉ ስለሚባሉ ችግሮች ያሳየ ትዕይንት ነው የቀረበው። የመርሃ ግብሩ ዋና አዘጋጅና አቅራቢ ሞዴል አዱኛ ዳኘው፣
ሞዴሎች እንዴት አድርገን ነው ከህዝባችን ጎን መቆም ያለብን ብዬ ያሰብኩኝና እናም በጣም ወሳኝ ነገር ያለፈው የተፈጸመብን እኛም ራሳችን እንዳንረሳው እንዳይደገምም ለመጪው ትውልድም እንዳናቆይበት ብዬ ነው ያሰብኩት።
በዚህ ትዕይንት በብዛት በትግራይ ሴቶች ደርሷል ስለሚባለው በደሎች የቀረቡበት የነበረ ሲሆን ስለቀረቡ ይዘቶች አዱኛ ስታስረዳም
ራሳችን ላይ የተፈጸመ ግፍ ነው እና ለዛም ነው ያልከበደን ነገር ዋና ምክንያቱም እሱ ነው። እያንዳንዶቹ የደረሰብን ግፍና መከራ በጣም በሚገርም ሁኔታ አሳይቶናል። የረሃቡም በአሁን ሰዓት በ360 ዲግሪ ተከበናል። ረሃብ እንደ መሳሪያ ተጠቅሞ የትግራይ ህዝብ የቀረው ህዝብ ፈርዶበትናል እንድንሞት። ይሄ እንዴት አድርገን ማለፍ አለብን? እኛ አሁን በሙያችን ለዓለም ድምጽ መሆን ነበር ዋና አላማው። ነፍሰ ጡር ተደፍረው እንዳያስወርዱት ልጅ ሆኖ ከነሱ መንሳቸው ደግሞ በጣም እየቆጫቸው መድረክ ላይ አይተናል። ህፃናት ልጆች ብዙ ራዕይ የነበራቸው ልጆች ከትምህርታቸው አሰናክለው በአየር ድብደባ እግራቸው ተቆርጦ እጃቸው ተቆርጦ አይናቸው ደግሞ አጥተው በአሁን ሰዓት በአስከፊ ሁኔታ ነው ያሉት። እናም እሱም አሳይተነዋል። መልክቴም ደፍረዋል። በጣም በጣም አዛውንት የሆኑ መልክቴ ተነክተው ታይተው እንኳን የማያውቁ መልክቴዎች ደፍረዋል። እናሱንም አሳይተነዋል። ብዙ ነበር ፎሲፈረስም የፈሰሰቸው ሴቶች ነበሩ። መልካችን ውብ መልካችን እንድናፍርበት አድርገውናል። በአሁን ሰዓት ብዙ ህመም የነበረበት ሰው እያጣን ነው። እናም ለዓለም መድኃኒት እንዲገባ ሰብአዊ ሀገዝ እንዲገባ ለትግራይ እጠይቃለሁ። አሁን በከተማ በመቀሌ ከተማ ወደ ነው በጣም በጣም ተዝናለ። ሁሉም ህፃኖችም ከትምህርት ቀርተው የሚበሉት አጥተው እየሞቱ ነው። እናቶች እንደዛ ብዙ ግፍ ተፈጸመባቸው፣ ግን ደግሞ አሁንም ጎዳና ላይ ወጥተው እየለመኑ ነው። ልጃቸው አጥተዋል። ሴት ልጃቸው ተደፍረዋል። ራሳቸው ተደፍረዋል። ይሄም እንዳይበቃቸው እየለመኑ ረሃብ እየገደላቸው።
መልካ ትግራይ ትርጓሜውም የትግራይ መልክ ተብሎ የተሰየመው ይህ ዝግጅት በቀጣይ ሌሎች ያልተዳሰሱ ርዕሶችን በመዳሰስ ለማቅረብ እቅድ አለን በማለት ነው አዱኛ የገለጸችው።
የቀጣይ እቅዴ ትልቅ ሰፊ ፕላን አለን። አሁን በትንሽ ነው ያሳየ ነው። ሰው እንደነገርኩ ብዙ ያልታዩና ያልተነገሩ አሉ።
በትግራይ ህዝብ ላይ የደረሰው በጥበብ መልክ በማቅረብ የዓለም ማህበረሰብ በቀላሉ እንዲረዳው ለማድረግ ያቀደ ነው ያለችው ደግሞ የመድረኩ ተባባሪ አዘጋጅ ዊንታ ካህሳይ ነች።
ትግራይ ላይ ብዙ አይነት በደል፣ ብዙ አይነት ግፎች ተፈጽመዋል። ግን ይሄ ግፍና በደል በአፍ ከምትናገረው ይልቅ አርት ገላጭ ነገር ስላለው ሞዴሎችን በመጠቀም በአርት ትግራይ ላይ የደረሰውን ችግር እንዲያሳዩ በማድረግ ለዓለም ህብረተሰብ ማጋለጥ ነው አላማችን ማለት ነው። ትግራይ ላይ የደረሰው ግፍና በደል ለዓለም እንዲጋለጥ ማድረግ ነው። ሶ ይሄ ግን በሚዲያዎች ብቻ ተላልፎ የሚታው ሳይሆን ሙሉ የትግራይ ከተሞች ላይ በመዞር ፕሮግራሙ ቀጣይነት አለው። ከሚቀጥለው ወር ጀምሮ በሙሉ የትግራይ ከተሞች ትዕይንት ይታያል ማለት ነው።
በመድረኩ ያገኘሁት አባይ ብርሃነ የተባለ ተመልካች በበኩሉም ወጣት ሴት ሞዴሎች ያቀረቡት በትግራይ የተፈጸመውና አሁን ያለው ችግር በሚያሳይ መልኩ ነው የቀረበው ብሏል።
በጣም የሚገርም መልእክት ያለው እና የትግራይ ገጽታ አንዱ በጭቆና በነበርንበት እህቶቻችን፣ እናቶቻችን፣ ህጻናት ምን ሲደርስባቸው እንደነበረ እና ገጽታቸው በዛን ሰዓት በዛን ወቅት ምን ይመስሉ እንደነበረ በጉልህ የሚያሳይና የነበረው ሂደት ዓለም እንዲሆነናል ጆነሳይድ ተፈጽሟል፣ በእህቶቻችን እንደዚህ ተፈጽሟል፣ ለመናገር የሚከብድ ብዙ ነገር ተፈጽሟል ስንል ምን እንደደረሰ የትግራይ ገጽታ በስምንት ወር ምን ይመስል እንደነበረ እነዚህ እህቶቻችን በደንብ አሳይተውታል። ትራንስፖርት የለም፣ አምቡላንሶች በሙሉ ተሰባብረዋል፣ ተቃጥለዋል፣ ክሊኒኮች ተቃጥለዋል፣ ባለሙያዎች የሉም። በዚህ የሚደርሰው ህብረተሰባችን፣ ህዝባችን አሁን ሰቆቃ ላይ ነው ያለው። ዓለም ይሄን እየተገነዘበ ያለበትም ደረጃ ደርሷል። ከትዕይንቶቹ አንዱ አንድ ተደፍረው የመድኃኒት ፍለጋ ላይ የሚሄዱበት፣ ስለዚህ ያሳዩትን ይሄን ነበረ። ከደረሰው መከራ ላይ ተደፍረው መድኃኒት አጥተው እንዴት እንደሚሆኑ መጮህ የማይችሉበት መሰደድ የማይችሉበት ደረጃዎችን የሚያሳይ ነበረ።
ህዝቡ ያለበት ሁኔታ ለማሳየት የጥበብ ስራውን ተጠቅመን እንቀጥላለን በማለት ነው አዘጋጆቹ የተናገሩት። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ የእሁድ ምሽት መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። በጋና ልውጥ የቡና ዘርና አዳዲስ የአስተራረስ ልማዶች ሀገሪቱ በቡና ምርት ላይ ወጥ የሆነ እድገት እንድታሳይ እያገዟት ይገኛሉ። እየተቀዛቀዘ የነበረው የቡና ዘርፍ እንዲያንሰራራ በማድረጉ ረገድ ሴት አርሶ አደሮች የመሪነቱን ሚና እየተጫወቱ ይገኛሉ። የሴናኑ ቶርድን ዘገባ ሀብታም ስዩም ያቀርብልናል።
በጋና በሚገኘው የካካኦ ኢንስቲትዩት ውስጥ ተመራማሪዎች በእጅጉ ተስፋ የተጣለባቸው ሁለት አዳዲስ የቡና ዘሮችን መፍጠራቸውን ይፋ አድርገዋል። አብርሃም ኪፐርቲ ቡና በማዳቀል ዘርፍ የተሰማሩ የኢንስቲትዩቱ ባለሙያ ናቸው።
እጅጉ ምርታማ ናቸው። ተባይ በሽታንና የእርጥበት እጥረትን ይቋቋማሉ። ተቀርተው ሲቀርቡም ግሩም ጥራት አላቸው። በጣም ጥሩ ጣዕም አላቸው።
ሜዎች አዳዲሶቹ ዘሮች በጋና የቡና ኢንዱስትሪ ውስጥ እያበቡ እንደሆነ፣ ሴቶችም ዘርፉን በማስፋፋት ረገድ ትልቅ ሚና እየተጫወቱ ስለመሆናቸው ይናገራሉ። ኢንዱስትሪውን ጠቋሚ መዛግብት የሴት ቡና አብቃዮች ቁጥር ባለፉት 5 ዓመታት በ22% ማደጉን ያሳያሉ። አብቃዮች አዲሶቹ ዘሮች በልዩ ሁኔታ ከጋና ስነ ምህዳራዊ ሁኔታ ጋር የተስማሙ እንደሆነና ጥሩ ምርት እንደሚያስገኙ ይገልጻሉ። ኤሚቤዝ አኩ ኳንሰን ቡና አብቃይ ናት።
What that does for our women farmers in particular is
ለኛ ለሴቶቹ ገበሬዎች በተለይ ካለ ብዙ ድካም ቡና ለማምረት ያስችለናል። በዚህ ሰዓት የሚያዩት ልፋት አነስተኛ ነው።
የቡና ምራሽ ተቋማት በዛትም እየጨመረ ነው። ወደ ውጭ ሀገራት የሚላከውን የጥሬ ቡና መጠን ቀንሶታል። ማይክል አውስማኑ በቡና ጉዳይ ተመራማሪ ናቸው።
A number of local roasters have come into the system.
በርካታ ቡና ቆልቶ የሚያቀርቡ ወደ ዘርፉ ገብቷል። እነዚህ የንግድ ተቋማቸው በመስፋፋታቸው ጥሬ ቡና ወደ ሌላ ሀገር የማይላክበት ደረጃ ላይ ተቃርቧል። ምርቱ ባይቀንስም ወደ ውጪ ሀገራት የሚላከው ግን ዝቅ ብሏል።
የዘርፉ ተመራማሪዎች እንደሚሉት ከአዳዲሶቹ ቡና ቆልተው ከሚያቀርቡ ተቋማት መካከል 15ቱ የሴቶች ንብረት ናቸው። እነዚህ ሴቶች ወደ ውጪ ሀገራት ከሚልኩ ነጋዴዎች ይልቅ ጥሬ ቡና ለመግዛት ለገበሬዎች የተሻለ ክፍያ ይፈጽማሉ። ኤሚቤዝ አክኳንሰን የጋና ቅመሞችና ጣዕሞችን በምርቶቿ ውስጥ ትጠቀማለች። ከዚያም በሀገር ውስጥ ገበያ ወይንም በአሜሪካና በአውሮፓ ጨምሮ በውጭ ሀገራት ለሽያጭ ታቀርባቸዋለች።
የቡናው ባህል እያደገ መሆኑን ማየት ይቻላል። ሰዎች የዓለም አቀፍ ገበያ እድል ስላገኙ ጉዞዎችን ያደርጋሉ። ቡናን እየሞከሩ እየቀመሱ ጠቀሜታውን በእጅጉ እየተረዱት መጥተዋል። በጋና ለውጥ የመምጣቱ ነገር ለኔ አይቀሬ ነው። እኛም በዓለም አቀፍ የቡና ኢንዱስትሪ ውስጥ ለውጥ የምናመጣበት አቋም ላይ መገኘታችን ጠቀሜታ አለው።
የጋና መንግስት ፍላጎት የቡና ምርቶች ሀገሪቱ ከካካው ከምታገኘው ገቢ ጋር የሚስተካከል አሊያም የሚበልጥ ገቢ እንዲያስገኙ ማድረግ ነው።
የመዝናኛ ዜናዎች ምን ይመስላሉ የሚለውን እናቀርብላችኋለን። በመቀጠል ደግሞ በሳምንቱ ተደመጡ የመዝናኛ ዜናዎች ምን ይመስላሉ የሚለውን እናቀርብላችኋለን። የዩናይትድ ስቴትሱ ታዋቂ ኮሜዲያን ዴቭ ሻፔል ማክሰኞ ዕለት ምሽት በሆሊድ ሎስ አንጀለስ መድረክ እየመራ ባለበት ወቅት ከተመልካች ጥቃት ሊደርስበት ችሏል። አንደኛው ተመልካች በመድረክ ላይ በመውጣትና በመንደርደር የገጨው ሲሆን ጥቃት አድራሹ ወዲያውኑ በጸጥታ ኃይሎች ቁጥጥር ስር ሊውል ችሏል። እስካሁን ድረስም ኮሜዲያኑ በጥቃቱ ጉዳት ይደርስበት አይደርስበት የተገለጸ ነገር የለም። የሆሊድ ጥቃቱ የተፈጸመበትና ሆሊድ ቦል የተሰኘው ይኸው ዝግጅት ለሮይተርስ ጉዳዩ እየተመረመረ መሆኑን በመግለጽ ተጨማሪ አስተያየት ከመስጠት ተቆጥቧል። ዴቭ ሻፔል በእለቱ የነበረውን የኮሜዲ ስራውን የቀጠለ ሲሆን እሱን ተከትሎ ተመልካቾችን ለማዝናናት የገባውና ከወር በፊት በኦስካር የሽልማት ስነስርዓት ላይ ጥፊን የቀመሰው ኮሜዲያን ክሪስ ሮክ ሰውየው ዊል ስሚዝ ነበር እንዴ ሲል ቀልዷል። ዴቭ ሻፔል እና ክሪስ ሮክ ኔትፍሊክስ ኢዘ ጆክ የተሰኘ ለ11 ቀናት የሚቆይ የኮሜዲ ፌስቲቫል ትዕይንት እያዘጋጁ ይገኛሉ። የሎስ አንጀለስ ፖሊስም ጥቃት አድራሹ በውስጡ ጩቤ ያለው ሐሰተኛ ሽጉጥ መሳይ መሳሪያ ይዞ ነበር ሲል አስታውቋል። ሌላው በዚህ ሳምንት የተካሄደው ነገር ደግሞ በዩናይትድ ስቴትስ ሜት ጋላ የተሰኘውና የአልባሳት ትዕይንት የታየበት የራት ግብዣ ነው። ይሄ ትዕይንት በኒውዮርክ ከተማ ማንሃተን ተካሂዷል። ይሄ መርሃ ግብር በተለያዩ የመዝናኛ የሙያ ዘርፎች ውስጥ ያሉ ዝነኞች የሚሳተፉበት ሲሆን በታዋቂው የፋሽን መጽሔት በቮግ አማካኝነት የሚዘጋጅ ነው። መርሃ ግብሩ የአመቱ የፋሽን ኤግዚቢሽንም የሚከፈትበት ሲሆን በየአመቱ ከሚገኘው ገቢም ለአልባሳት ሙዚየሙና ለሌሎች የረድኤት ተግባራት ገቢ ይደረጋል። በዚህ አመትም በመቶዎች የሚቆጠሩ ኤሊስተርስ የተሰኙና ታዋቂ ግለሰቦች እጅግ በተዋቡና ታዋቂ የሆኑ የዓለም አቀፍ ዲዛይነሮች የእጅ ጥበብ የታየባቸው አልባሳቶች ተውቦ ታይተዋል። በዋናነትም ይሄ መሰናዶ የአልባሳት ማሳያ ተብሎ ይወሰዳል። እንደ አውሮፓውያን አቆጣጠር በ2020 ዓ.ም የኮሮና ቫይረስ ወረርሽኝ የተነሳ ለአንድ አመት ያህል የተስተጓጎለ ሲሆን ባለፈው አመት ሊቀጥል ችሏል። በዘንድሮ መሰናዶ በሙዚቃ፣ በፊልም፣ በፋሽን፣ በስፖርትና በሌሎች የመዝናኛና ሉ 400 የሚሆኑ ታዋቂ ግለሰቦች ተሳትፎበታል። ባለፈው አመት የኒውዮርኳ አነጋጋሪ የፖለቲካ ሰው አሌክዛንድሪያ ኦካዚዮ ኮርቴዚ ሀብታሞቹን እንቅረጥ የሚል ቀሚስ ለብሳ ከመጣች በኋላ የዚህ መሰናዶ መግቢያ ዋጋ ከ35,000 ዶላር ወደ $300,000 ከፍ ሊል ችሏል። በየአመቱ እጅግ ብዙ ታዋቂ ግለሰቦች የሚጠሩ ሲሆን የዚህ መሰናዶ አዘጋጅና የፋሽን አለቃና ጠባቂ ተደርጋ የምትወሰደው የቮግ መጽሔት የዘመናት ኤዲተር አና ዊንቶር በሚሊዮን የሚቆጠሩ ዶላሮችን ልታሰባስብ ችላለች። ባለፈው አመት በተደረገው የገቢ ማሰባሰቢያ $16.4 ሚሊዮን ሊሰበሰብ መቻሉ ታውቋል። በዘንድሮና በሰኞ ዕለቱ መርሃ ግብር ላይም ትውልድ ኢትዮጵያውያኑ ታዋቂ ግለሰቦች ማያ ኃይሌና ማርከስ ሳሙኤልሰን የታደሙ ሲሆን በዕለቱ ማያ ኃይሌ የኢትዮጵያዊቷን ዲዛይነር የማፊ ማፊን ልብስ ለብሳ ተገኝታለች። ቻይና የዩናይትድ ስቴትስ ፊልሞች ላይ ተጨማሪ እግዶችን ልትጥል ነው። የአሜሪካ የፊልም ፕሮዲውሰሮች የቤጂንግን ገበያ ለመቆጣጠር እየሰሩ ባሉበት በአሁኑ ሰዓት የተከሰተ አሉታዊ ዜና ሲሉ የኢንዱስትሪው ባለሙያዎች ይናገራሉ። ላለፉት 25 ዓመታት ቻይና ከሆሊውድ የሚመጡና የቻይና ኮሚኒስት ፓርቲ መርሆች ጋር የሚቃረኑ ፊልሞችን ስታግድ ቆይታለች። በካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ስታንሊ ሮዝን ይሄ እርምጃ አሁን ላይ በቀጥታ እያንዳንዱ ፊልም ውስጥ ያሉ ምስሎች እየተጠኑ እንዳይታዩ ሊታገዱ ይችላሉ ማለት ነው ሲሉ ሁኔታው ለየት ያለ መሆኑን አስተያየት ሰጥተዋል። ከፍተኛ የሆነ የህዝብ ቁጥር ባለባት ቻይና ፊልምን ለእይታ ማቅረብ አትራፊ በመሆኑ በዩናይትድ ስቴትስ የሚገኙ ግዙፍ የፊልም ስቱዲዮዎች የቻይናን ሴንሰርሺፕና እገዳዎችን ማለፍ ከፍተኛ ጭንቀት ውስጥ ከቷቸዋል። ይህ የሆነበት ምክንያት ደግሞ በአሜሪካ ህግ አውጭና በአሜሪካ ህዝብ ፊት በተመሳሳይ ጊዜ የጥበብ ነጻነት ደጋፊዎች መስለው መታየት ስላለባቸው መሆኑን ባለሙያዎች ጠቁመዋል። ዝነኞ ቀዳሚዎቹ ሙዚቀኞች ኤሚነም፣ ላዮኔል ሪቺ፣ ካሊ ሳይመን፣ ዩሪዝሚክስ፣ ዱራን ዱራን፣ ፓት ቤነር እንዲሁም ዶሊ ፓርቶን በሮኬን ሮል የእውቅና አዳራሽ ውስጥ ስማቸው ተቀረጸ። ሙዚቀኞቹ ከ1000 በላይ የሚሆኑ አርቲስቶች የታሪክና የሙዚቃ ኢንዱስትሪ ባለሙያዎች አማካኝነት የተመረጡ ናቸው። የሮኬን ሮል ሃውስ ኦፍ ፌም ዋና ሊቀመንበር ጆን ሳይክስ እያንዳንዳቸው በወጣቶች በባህል ላይ እንዲሁም በሙዚቃ ላይ ተጽዕኖን በማሳረፍና አሻራቸውን በመጣላቸው ሊመረጡ ችለዋል ሲሉ ለጋዜጠኞች ተናግረዋል። አንጋፋዋ የካንትሪ ሙዚቃ አቀንቃኝ ዶሊ ፓርቶን ይሄ ክብር ለእኔ ከሚሰጥ ይልቅ ለሌሎች እንዲሰጥ ሻለው አልፈልግም ብትልም ልትመረጥ ትችላለች። በዚህ ጉዳይ ላይ የሮክ ኤን ሮል ሆል ኦፍ ፌም የምርጫው ዝርዝር ውስጥ ቀድሞ ስሟ ገብቶ እንደነበረ በመግለጽ ምርጫው ሙሉ ለሙሉ የተካሄደው በሌሎች በመሆኑ ከቁጥጥሬ ውጪ ነበር ሲል አስታውቃል። በዚህ ምርጫ ውስጥ የስም ዝርዝራቸው የሚገቡ አርቲስቶች የመጀመሪያ የሙዚቃ አልበማቸውን ከ25 ዓመት በፊት የሰሩ መሆን ያለባቸው ሲሆን ዶሊ ፓርቶን፣ ላዮኔል ሪቺ፣ ሲሞን ሪቺ እና ዱራን ዱራን ስማቸው ለመጀመሪያ ጊዜ ነው የተካተተው። ከዚህ በተጨማሪም ኤሚነም በተመሳሳይ ለመጀመሪያ ጊዜ የተወዳደረ ሲሆን በሆል ኦፍ ፌም ስሙ የተመዘገበ 10ኛ የሂፕሆፕ ዘፋኝ ሊሆን ችሏል። ቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬውን ዝግጅታችንን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሪክ ላይ ለጋቢና ቪ እያላችሁ አድርሱን። በነገው ምሽት በመደበኛ መሰናዷችን እንጠብቃችኋለን። ሳስተናግዳችሁ የምሽት ኤደን ገረመው፣ በቅንብሩ ኤልያስ አስማረ ከመላው አሜሪካ ድምጽ ባለሙያዎች ጋር በመሆን ነበር። ሰላም ጤና ይስጥልኝ። ደህና ደሩ። Oh,